ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ግንቦት 16 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። በየሳምንቱ አርብ ከአድማጮች የደረሱንን መልእክት የምናስተላልፍበት የደብዳቤዎች አምድ ፕሮግራማችን ይከተላል። በመጨረሻም የወያኔ አገዛዝ የኢትዮጵያን የማፈራረስ ተልእኮን ለመፈጸም ባምባገነንነት በተሰየመ ከአምስት ወራት በኋላ በጥቅምት 2004 ዓመተ ምህረት በመልእክተ ኢሃፓ ሰፍሮ የነበረውን ዘንድሮም ዴሞክራሲ ሲሉ ዴሞክራሲ ስንል ጽሑፍ አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
በደርግ ቀይ ሽብር ወቅት በኢሃፓ አባላትና በሌሎች ዜጎች የተለያዩ የሰብአዊ ድርጊቶችን በአሰቃቂ ሁኔታ በመፈጸሙ የሚታወቀውና በማጭበርበር አሜሪካ ገብቶ ይኖር የነበረው አረመኔው መርጊያ ንጉሴ ሐሙስ ግንቦት 15 ቀን ምስራቅ ቨርጂኒያ ግዛት በሚገኘው ፍርድ ቤት የ3 ዓመት እስራት የተፈረደበት መሆኑን የአሜሪካ የፍርድ ተቋም ባለስልጣኖች አስታውቋል። መርጊያ ንጉሴ የተከሰሰበትን ወንጀል በ1969 እና በ1970 ዓመተ ምህረት በደርግ ቀይ ሽብር ወቅት የኢሃፓ አባላትን የተለያዩ መገልገያዎችን እንደ ብረት፣ ቀበቶ፣ ምስማር ወዘተ በመጠቀም እየገረፈ ሲያስተቃይ መቆየቱንና በብዙዎቹ ላይ ከፍተኛ የአካል ጉዳት ያደረሰባቸው መሆኑን አምኖ ተቀብሏል። ሰውነታቸውን በግርፊያ እየተነተለና እያስተቃየ የኢሃፓ አባል መሆናቸውን እንዲያምኑ እንዲሁም ስለ ፓርቲው ተግባርና እንቅስቃሴ የመረምራቸው እንደነበረም ቃሉን ሰጥቷል። ከዚህም በላይ በ1992 ዓ.ም ማንነቱን ሸፍኖ ወደ አሜሪካ ገብቶ የነዋሪነት ፈቃድ ማግኘቱንና ከተወሰነ ጊዜ በኋላ የአሜሪካ ዜግነት ያገኘ መሆኑን በሰጠው የእምነት ቃል ውስጥ ገልጿል። መርጊያ ንጉሴ የአሜሪካን ዜግነቱን የተቀማ ሲሆን የእስራቱን ጊዜ ሲጨርስ ወደ ኢትዮጵያ የሚባረር መሆኑ ተነግሯል። በኢትዮጵያም ሌላ የፍርድ ዘመን ያጋጥመዋል ተብሎም ይጠበቃል። በኢትዮጵያ የዝቅተኛ የደሞዝ ጣሪያ እንዲወሰን እየተጠየቀ ነው። ከጥቂት ጊዜ በፊት በኢትዮጵያ በሚገኙ የተለያዩ የኢንዱስትሪ ፓርክ ኩባንያዎች የሚሰሩ ሰራተኞች በዓለም የመጨረሻውን ዝቅተኛ ደሞዝ እየተከፈሉ መሆናቸው የተጋለጠ ሲሆን ይህንን ተከትሎ ሰራተኞቹ መሰረታዊ ፍላጎታቸውን ለማሟላት የሚችሉበትንና ሕይወታቸውን ለመምራት የሚመጥን ዝቅተኛ ደሞዝ እንዲወሰን እየተጠየቀ ነው። ሰራተኞች በማህበር ተደራጅተው ለመብታቸው እንዳይታገሉ የወያኔ አገዛዝ ባለፉት 28 ዓመታት ከፍተኛ ተጽዕኖ ሲያደርግ የቆየ መሆኑ የሚታወቅ ሲሆን ወያኔ ያቋቋመው የሰራተኛ ማህበር ከሰራተኞች ይልቅ አገዛዙን ሲያገለግል የቆየ መሆኑ ይታወቃል። የሰሜን ተራሮች ብሔራዊ ፓርክ ከደረሰበት ቃጠሎ ለማገገምና ወደ ቀድሞ ይዞታው ለመመለስ ከ10 ዓመታት በላይ ይወስዳል ተባለ። በዱር እንስሳት ልማትና ጥበቃ ባለስልጣን የተቋቋመው የጥናት ቡድን በፓርኩ ውስጥ ተዘዋውሮ ያካሄደውን የጥናት ውጤት ይፋ ያደረገ ሲሆን በጥናቱ መሰረት ለሳምንታት የተከሰተው የእሳት ቃጠሎ 1040 ሄክታር የሆነው የፓርኩ ይዞታ መውደሙን ተገልጿል። ይህም ከፓርኩ ይዞታ 2.5 ከመቶ የሚሆነውን ቦታ የሚሸፍን መሆኑ የተገመተ ሲሆን የደረሰው አደጋ በፓርኩ ገጽታ ላይ ጉዳት ያስከተለ መሆኑን ጥናቱ አረጋግጧል። ጥናቱ የፓርኩ ልዩ መለያ የሆኑት እንደ ዋልያ፣ ቀይ ቀበሮና የጭላዳ ዝንጀሮዎች ላይ የሞት አደጋ ተከሰተ መሆኑን አረጋግጧል። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ሬዲዮ ነው። የአሜሪካው የአውሮፕላን አብራሪዎች ማህበር በሰጠው መግለጫ የቦይንግ ኩባንያ በቅርቡ በኢንዶኔዥያና የኢትዮጵያ የተከሰከሱትን አውሮፕላኖች አስመልክቶ የአውሮፕላኖቹን አብራሪዎች መወንጀሉ ይቅርታ የማይሰጠው ተግባር ነው ካለ በኋላ ኩባንያው ቀደም ብሎ የአሜሪካ አብራሪዎች ያቀረቡለትን ምክረ ሐሳብ ተቀብሎ ማሻሻያ ቢያደርግ ኖሮ ቢያንስ በኢትዮጵያ አየር መንገድ ላይ የተከሰተው አደጋ አይደርስም ነበር ብሏል። መግለጫው የቦይንግ ኃላፊዎች ለአደጋው ምክንያት የውጭ አገር አብራሪዎች ስህተት እንደሆነ ማቅረባቸው የራስን ጥፋት ለመሸፋፈን የሚደረግ ነው ካለ በኋላ የአሜሪካ አየር መንገዶች ፓይለቶች ችግሩ ስለሚቃለልበት ሁኔታ የተለያዩ ሐሳቦች ሰጥተው ኩባንያው ተግባር ላይ አለዋለውም ብለዋል። በመጨረሻም የበረራ ቁጥር 500 የሆነው የኢትዮጵያ አየር መንገድ አውሮፕላን ከደርሊን አየርላንድ ወደ ዋሽንግተን ዲሲ ለመብረር ከተነሳ ከ50 ደቂቃ በረራ በኋላ ወደ ደርሊን የተመለሰ መሆኑ ደርሊን ላይ የተባለው የአየርላንድ ጋዜጣ ዘግቧል። አውሮፕላኑ የተመለሰው ብልሽት አጋጥሞት ነው የተባለ ሲሆን ስለ አውሮፕላኑ ሁኔታ ከኢትዮጵያ አየር መንገድ የተሰጠ መግለጫ የለም። ወዲህ የፍኖተ ዲሞክራሲ ሬዲዮ አድማጮች ለዛሬ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ከሌሎች መራግሮች ጋር እንድትቆዩ በትህትና እንጠይቃለን።
ደብዳቤዎች አምድ ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ለፍኖተ ዲሞክራሲ የአድማጮች ድምጽ መርሃ ግብር አዘጋጆች በሀገርና በሕዝብ እየተጫወቱ ያሉ ወያኔ ኢህአዴጎች ላይ ቁጣችን ሳይበርድ አጸፋውን እየመለስንላቸው በትግል እሳት ልንለበልባቸው ይገባል። በእብሪት ቤታችንን ሲያፈርሱ መለመን ሳይሆን መቃወምና አጸፋውን መስጠት መቻል አለብን። ይህ ነው የሚገባቸው ቋንቋ። እነዚህ ዘረኞች ደግሞ እናንተም እንደምትሉት ስግብግብ መሆን ብቻ ሳይሆን እውነቱን ለመናገር ደደቦችም ናቸው። ሥራቸውን ይዩት። የራሳቸውን ውድቀትና ጥፋትም እያፋጠኑ ናቸው። ሕዝብን ለመናቅ ደግሞ ጊዜም አልፈጀባቸውም። የወያኔው ዶክተር አብይ የሚለፈፈውን ማዳመጥ ብቻ ይበቃል። ይህ ብቻ አይደለም። በቅርቡ ኦኤምኤን ለተባለው ዘረኛ የባለመንጫዎች መገናኛ ብዙሃን የኢትዮጵያን ህዝብ 58 ሚሊዮን ብር በርዳታ ሰምለግሰዋል። በነፃ ሚዲያ ውስጥ ይህ ጣልቃ ገብነት የሚወገዝ ሲሆን ለጌዲዮና ለገጣፎ ተፈናቃዮች ሳንቲምም እርዳታ ሳይደረግ የኦሮሞ ጽንፈኝነትን ዋና አራማጅ ለሆነው ናዝራዊ ቡድን የህዝብ ገንዘብ መስጠት ዘረኝነትና ወንጀል ነው። ያው እንደተለመደው ይህን በተመለከተ እስካሁን ተቃዋሚም ሆነ ተፎካካሪ ተብዮች ትንፍሽም አላሉም። ባጭሩ አብይ ለማ አገዛዛቸው ፖለቲካቸው ኦነጋዊና ጸረ ህዝብ መሆኑን ከእንግዲህ ወዲህ ንገሩን ባይ መኖር የለበትም። ጸረ ኢህአዴግ ጸረ ዘረኛ ትግላችን ይከተል ሲሉ ሉሊት መኮንን ከሰበታ ደብዳቤያቸውን አጠናቀዋል።
ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች እንዲሁም የፍኖተ አድማጮች ለሆናችሁ ወገኖች ሁሉ ለሁላችሁም የከበረ ሰላምታ ይበያላችሁበት ይድረሳችሁላለሁ። አባት የሞተንደው ባገር ይለቀሳል፣ ወንድም የሞተንደው ባገር ይለቀሳል፣ ሀገር የጠፋለት በማን ይለቀሳል። ስለሀገር ክብርና ፍቅር ሀገር ያለ ህዝብ ህዝብ ያለ ሀገር መኖር የማይችልና ጥብቅ ቁርኝት ያላቸው መሆኑን ለማስረገጥ ከአያት ቅድማያቶቻችን ጀምሮ ሲነገር የነበረ ስንኝ ነው። ሀገር መጠበቂያ ብቻ ሳይሆን የሀገርና የህዝብን ቁርኝትና ትስስርን ለመግለጽ ይጠቀሙበት የነበረ ሀገር በቀል ፍልስፍናቸው ነበር ብንለውም ትክክለኛ የሆነ የዚህ ሀገራዊ ፍቅር መገለጫ ኢትዮጵያዊ ብቻ ሳይሆን ዓለም አቀፋዊ የሆነ ስርዓትም አለው። ሁሉም የዓለማችን ሀገራት ታዳጊም ይሆኑ የበለጸጉ ሀገራት ሀገራዊ ፍቅራቸውን የሚገልጹበት የተለያየ መግለጫ ቃሎችና ስንኞች አሏቸው። አምባገነኖችና ዘረኛ አገዛዞች እንዲሁም ሀያላን ሀገራት የታዳጊ ሀገራትን ሀገር አፍቃሪነት ይጠሉታል። በተለይ ሀያላን የሚባሉ ሀገራት ከቻሉ በቀጥታ ካልቻሉ ደግሞ በተዘዋዋሪ መንገድ የሀገር ፍቅር ስሜት እንዲላላና እንዲሽመደመድ ተክተው ይሰራሉ። ሀገር በቀል ፈላጭ ቆራጭ አገዛዞችም የሀገር ፍቅር ስሜት ለስልጣናቸው የማይመች በመሆኑ እንዲቦረቦር ያደርጉታል። ሁለቱም ኃይሎች ሀገር በቀል ፈላጭ ቆራጭ አገዛዞችና ሀያላን ሀገራት የጋራ ጠላታቸው በሆነው ሀገር አፍቃሪነት ላይ የጋራ ዘመቻቸውን በተባበረና በተቀናጀ መንገድ ጥቃታቸውን ይከፍቱበታል። የሶሪያ፣ የኢራቅ፣ የሊቢያና የመን ላይ የተከፈቱ የእብሪት ወረራዎችን ለአብነት መጥቀስ ይቻላል። ከአርባ ዓመታት በላይ ያስቆጠረው ኢትዮጵያን የማዳከም ሴራና ተንኮል የተሸረበው በእነዚህ ሀገራት ጣልቃ ገብነትና በሀገር በቀል ካህዶች የተጣመረ ተግባር መሆኑን የኢትዮጵያ ሕዝብ ሊዘነጋው ወይም ሊረሳው የሚገባ ጉዳይ ሊሆን አይችልም። በእነ ሞገስ አስገዶምና አብርሃም ደቦጭ ደምና ህይወት የተገነባች ኢትዮጵያና ኢትዮጵያዊነት በነሻቢያ ኢትዮጵያዊ አይደለንም ባይነት የኤርትራና ኢትዮጵያ ህዝቦች መለያየት ሳይፈልጉ ዛሬ ሁለት የተለያዩ ሀገራት እንዲሆኑ ተገደዋል። የወያኔና የኦነግ ጠባቦችና ጽንፈኞችም ቢሆኑ ከጸረ ኢትዮጵያ ስውር ተግባርና አላማቸው ሊጸዱ አልቻሉም። እነ አሜሪካ፣ ሳውዲ፣ ግብጽና ኤምሬት ወዘተ ለዛሬዋ ኢትዮጵያ መዳከም የተቀናበረ ሴራቸውን ከአዲሶቹ ሹሞች ጋር በመመሳጠር ቀጥለውበታል። ወያኔ ኢህአዴግ ይባል የነበረው ዛሬ አዴፓ ኢህአዴግ ስለተባለ ብቻ ወይም ደግሞ ኦዴፓ ኢህአዴግ ስለተባለ ብቻ ለውጥ ተደርጓል፣ የዲሞክራሲ ስርዓት ሰርቷል ወዘተ እያሉ እኛን ለጉመው ሊጋልቡን በመቃጀት ላይ ናቸው። ወያኔ ኢህአዴግ ይባል የነበረው ዛሬ ኦዴፓ ኢህአዴግ ስለተባለ ብቻ ለውጥ ተደርጓል፣ የዲሞክራሲ ስርዓት ሰርጧል ወዘተ እያሉ እኛን ለጉመው ሊጋልቡን በመቃጀት ላይ ናቸው። አደርባይነትና ምንደኝነት የተጸናወታቸው ምሁራን ተብዮችም ይህንኑ በማራገብ ላይ ይገኛሉ። በአዲሶቹ ሹሞች ላይ ሰፊ የማግነን ስራን እየተሰራላቸው ነው። የሽልማትና ምስጋና ክምርም እያወረዱላቸው ነው።
የዚህ አይነት ተግባርና ስራ የዘመኑ ፍጥኝ ገዥዎች የተበላና የተጃጃለ ዘዴያቸው መሆኑን እናውቃለን። ተወደደም ተጠላም የአዲሶቹ ሹሞች ተብዮችና የባዕዳን የእጅ አዙር ቀኝ ገዥዎች ጥምር ቅዠት ያጠፋናል እንጂ አይበጀንም። የኢትዮጵያ ህዝብ ተመክሮ የሚነግረንና የሚያረጋግጥልን አንድ እውነት አለ። የኢትዮጵያ ህዝብ በሀገሩ ክብርና በወገኑ ነጻነት ላይ የማይደራደር መሆኑን ነው። በሌላ በኩል በሀገራችን ሉዓላዊነትና ጥቅም ላይ ሲሞዳሙዱና ሲደልሉ የሚገኙት ተማርን ባይዘረኞች፣ ጽንፈኞችና መንደኞች ናቸው። ከመማር ትርጉምና ተግባር በተጻራሪ የተሰለፉ ጉዶዎች ናቸው። ይህንን የተጠላለፈና የተወሳሰበ ሴራ የማሳወቅ፣ የማስተማር፣ የመፍትሄ አቅጣጫዎችን መጠቆም ትግል የሚጠይቅ ሆኖ ሲገኝም ወደ ትግሉ ጎራ መቀላቀል የምሁራን ዋነኛ ሚና ወይም ግዳጅ መሆን ሲገባው የተማረው ኃይል ዝምታን መምረጥ ወይም የአምባገነንና ዘረኞች ስልጣን መወዳጫ እርካብ ሆኖ መገኘት ወይም ለባዕዳን ጥቅም አስከባሪና አሻሻጭ ደላላ ሆኖ መገኘት ወይም ችግር ፈቺ ሳይሆን ችግር ፈጣሪ ሆኖ መገኘት አሳፋሪም አስነዋሪም ተግባር ነው። ስህተትን በምክንያት ማመንና መቀበል የምሁራን ባህሪ ነው። የሀገራችን ምሁር ተብዮች ግን በዚህ መንበጽም ታመውና የማይድኑ መሆናቸው የሀገራችንን ችግር ይበልጥ አስቸጋሪ እንዲሆን አድርጎታል። ኢትዮጵያ የውድቀት አደጋ ሲያንዣብብባት በችግሮቿ መፍትሄ አመንጪ መሆን የሚችሉ የተማሩ ልጆችን መውለድ አልቻለችም እንዴ የሚል ጥያቄ ቢነሳ እውነት እንጂ ስህተት ሊባል የሚችል አይደለም። ከዚህ ላይ ጅምላ ትችት፣ ጅምላ ወቀሳና ውንጀላ አይደለም። ጥቂቶች ቢሆኑም ኢትዮጵያ ሀገሬ፣ ኢትዮጵያዊው ወገኔ ብለው መስዋዕት የሆኑ የሰር ፍዳን የቀመሱ በግፈኞች አካላቸውን ያጡ ላስከፊው የስደት ህይወት ራሳቸውን የዳረጉ እንዳሉ አውቃለሁና ነው። ኢትዮጵያ ብርቅዬ ልጆች ነበሯት። ኢትዮጵያ ማህፀኗ አይነጥፍም። የቱንም ያህል ትውልድ የማምከን ስራ በትውልድ ላይ ቢሰራም አንገቱን እንዲደፋ ራስ ራሱን ቢባል የኢትዮጵያን ችግሮች ፈቺ ትውልድ መፈጠሩ አይቀርም። እነዚህ ጸረ ኢትዮጵያና ጸረ ህዝባዊ የሆኑ ወንጀለኞችን የፈጸሙ ሁሉ ማፈራቸው የማይቀር መሆኑን ጊዜው እያመላከተ ነው። የፋሽስታዊው ደርግና የወያኔው አገዛዝ አባላትና የሥርዓቱ አራማጆች የነበሩና የሆኑ ሁሉ ለዚህ አይነት የተደረተና የሽምጠጣ ተግባር በቀዳሚነት ተጠቃሾች ናቸው። ፋሽስታዊው ደርግ ኢሰፓዎች በዘመናቸው በሀገራቸውና በወገናቸው ላይ በፈጸሟቸው ዘግናኝ ተግባራት መጸጸት ሲገባቸው ዛሬ በእድሜም በህይወት ተመክሮም በትምህርትም ለውጥ አድርገው ከስህተታቸው መማር አለመቻላቸው በፈጸሟቸው ኢሰባዊ ተግባራትና የአንድ ትውልድ መተራ ተግባራቸው መጸጸት አለመቻላቸው ሁለተኛ ስህተታቸው የሆነ ጎልቶ በመውጣት ላይ ነው። ከፋሽስታዊው ደርግ ውድቀት በኋላ ጸረ ኢትዮጵያና ጸረ ህዝባዊ የሆነው ዘረኛው ወያኔ ወደ ስልጣን ወጥቶ በርካታ ጸያፍ ተግባራትን መፈጸም መቻሉ የፋሽስታዊው ደርግ አገዛዝና ስርዓትን የቆሸሹ ተግባሮቻቸውን የሚያጸዳላቸው ይመስላቸዋል። እኛ ከወያኔ የተሻለ ነበርን እያሉንም ነው። ትልቅ ስህተት ነው። ወያኔን ለዚህ ማናበቃውና ነው ይህንን የሚሉን። ትግራይን ለቆ ማንወጣለት ዳነው ይሄንን የሚሉ ኢትዮጵያንስ ማን ተከላካይ ትውልድ አልባ አደረጋትና ነው ዛሬ ይሄንን የሚተርኩልን? የሀገሪቱን መከላከያ ከአሜሪካው ሲአይኤ እና ከወያኔ ጋር ተመሳጥረው እነማን ሆኑና ነው ያፈረሱት? እነማን ነበሩ የበተኑት? ተወደደም ተጠላም ወያኔ ደርግ ወያኔ ለኢትዮጵያ ህዝብ ለምርጫ የሚቀርቡ አይደሉም። ያንዱ ላንዱ መንሴና ውጤት ሆነው ይታያሉ እንጂ የሚያለያያቸው ነገር የለም። ውድ የፍኖት አድማጮች፣ ኢትዮጵያ ሀገራችን የሁሉም ዜጎቿ የዜግነትና ዲሞክራሲያዊ መብቶች ተከብሮ የምንኖርባት ሀገር ትሆን ዘንድ የዘመኑን የህዝብ ትግል ዘራፊዎችና ደላላዎቻቸውን በጽናት ተባብረን እንታገል። በተለይም ወጣቱ ክፍል በሀገራችን ዘረኞችና ጽንፈኞች የሚቀነቀኑ አፍራሽ ተግባራትንና እንዲሁም ተባባሪዎቻቸው የሆኑትን የባዕዳን ኃይላትን የተባበረ ሴራ ለማክሸፍ መታገል ኢትዮጵያን ከጥፋት ዜጎቿን ከጥፋት መታደግ መሆኑን አውቀን የዜግነት ግዴታችንን ለመወጣት መታገል የግድ መሆኑን መረዳት ወቅቱ የግድ ይለናል። መልእክቴ ነው። ኢትዮጵያን መጠበቅ ህዝባችን ለነጻነቱን መታደግና ዘላቂ ሰላምን ለማስፈን የሚከፈለውን መስዋዕትነት ሁሉ ለመክፈል ዝግጁ ነው ያለ ተረጥር እናቸንፋለን ሲሉ ደብዳቤያቸውን ከደብረ ባህር ያደረሱን ደረጀ በጋሻው ናቸው።
ለፍኖተ ሬዲዮ አዘጋጆች እንዲሁም የፕሮግራሙ ተከታታዮች ከፍ ያለ ሰላምታዬን አቀርባለሁ። ያንደርጋችሁ ጽጌ ነገር ግራም ያጋባ ሆኗል። አማራ ከኢትዮዴት ብሎ ጽፎ በአማራው ላይ የወያኔን ሴራ አራምዶ አንዳንዶችንም በክሎ እንደቆየ አይተናል። በኤርትራም ከሻቢያ ጋር ሆኖ ለስንቱ የአማራ ወጣት ወድቆ መቅረት ተጠያቂ ሆኖ ሳለ ዛሬ ወንጀሉን ወደ አርበኞች ግንባር አላኮ በግንባሩ ተገደሉ የሚላቸውን የ67 ሰዎች አስከሬን ከኤርትራ አመጣለሁ ማለቱ አስቀርቦናል። ዳርበኞች ግንባር መጠቃት ከሻቢያ ጋር ተመሳጥረው የነበሩት እሱና አለቃው ብርሃኑ ናቸው። የአየር ኃይሉን ኮሎኔልና የአርበኞች ግንባር መሪ ኮሎኔል ታደሰን ሻቢያ ይዞ ሲያሰቃየው አንዳጋቸው የሰጠው ማጠየቂያ ከሻቢያ መኮንኖች ጋር ሆኖ በኢሳይያስ ላይ መፈንቅለ መንግስት ሊያደርግ ተነክቶበት ተይዞ ነው የሚል ነው የፈጠራ ወሬ። ዛሬ በግፍ ላጠፋቸው ፍትህ ሲጠየቅ ጥፋተኛው አርበኞች ግንባር ነው ማለቱን የማንቀበለውና የምናወግዘው ነው። ሰውየው የመን ሲታገት ስንቱ ኢትዮጵያዊ ይፈታ ብሎ እንዳልታገለለት እንደ ተፈታ ካብይ ጉያ መግባቱና የጸረ አማራ እርምጃዎች ደጋፊ መሆኑ ማንነቱን ይገልጻል። ግንቦት 7 ስም ቀይሮ እኛው ዳለንበት በቅብል አውግዘን እንደምንሸኘው ከወዲሁ አውቆ እዚያው ባለበት ቢሰበሰብ ይሻላል ሲሉ ዘሪውን አበጋስ ከፍራንክፈርት ጀርመን ሀገር ደብዳቤያቸውን አጠራቀዋል።
የተወደዳችሁ የኢሃፓ የሳተላይት ሬዲዮ የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ አዘጋጆችና አቅራቢዎች በቅድሚያ ልባዊ ሰላምታችን ይድረሳችሁ። እኔና ጓደኞቼ የፍኖተ አፍቃሪዎች ነን። ከአቅም በላይ የሆነ እክል ካልገጠመን በቀር ዘውትር ፍኖተን እናዳምጣለን። በፍኖተ የሚቀርቡ ሀተታዎች ዩቲዩብ ላይ ስለሚገኙ በቀላሉ ያወረድን በሳምንት አንድ ጊዜ እንወያይባቸዋለን። እውነት ለመናገር ፍኖተን ማድመጥ ከጀመርን ወዲህ የሀገራችንን የፖለቲካ ሁኔታ አጥርተን ማየት ችለናል። ከዚህ ቀደም የነበረን የፖለቲካ ብስለት ላይላዩን ነበር ማለት ይቻላል። በ1990ዎቹ ታዳጊ ወጣቶች ነበርንና ወሬ ያሳመረ ሁሉ ሀቀኛ ሀገር ወዳድና ለአንድነት የቆመ የመሰለን ጭፍን ድጋፋችንን መስጠታችንን ዛሬ ስናስበው ይቆጨናል። በ1997 15 ጓደኞቻችን በወያኔ ያጋዚ ጦር አልሞ ተኳሾች ከደረቶቻቸው በላይ ተመተው ተገድለውብናል። እኛ ሰፈር በዚያን ጊዜ ሁሉም ቤት ሊባል በሚችል ለቅሶና ሀዘን ነበር። አንድ እናት ሁለት ጎረምሳ ልጆቿን ቀብራለች። ሀዘኑ ሁሌም ከውስጣችን አይወጣም። ሀዘናችንን ዝም ብለን እያስታወስን መኖር ፋይዳ የሌለው መሆኑን ከዚህ ሬዲዮ ከፍኖተ ተገነዘብን። ጓደኞቻችን የተገደሉት በዘር በማንነት ላይ የተመሰረተው የትግራይ ወያኔ የተባለ በሚጠራው ከፋፋይ ዘረኛ አገዛዝን ለማስወገድ ነበርና እነሱን የገደለውን ፍርሃት ለማስወገድ በሚደረገው ትግል በመሳተፍ የጓደኞቻችንን ደም በከንቱ ላለመሰሱ እየታገልን ማስረዳት እንዳለብን ወስነን በተቻለን አቅም እንቅስቃሴ መጀመራችንን መግለጽ ወዳለው። እባብ ሲያረጅ ቆዳውን ሸልቅቆ እርጅናውን እንደሚደብቅ ሁሉ ዘረኛው አገዛዝም ራሱን ጠጋግኖ እንደሚለውጥ ጥሩምባ ሲነፋ ሊያማልለን አለመቻሉን መግለጽ ወዳለው። ለፍኖተ ዲሞክራሲ ምስጋና ይግባውና የዘረኛው አገዛዝ ለውጥ የጉልቻ ለውጥ ወጥን እንደማያሳምር ሁሉ ተዋሃትን በኦሆዴድ መተካት የዘር ጭቆናውን ከሳቱ ወደ ረመጡ እንደሚያደርገው ቀደም ሲል ጠንቅቀን ማየት ችለን ነበርና ለውጥ ብለን ቅዠት ውስጥ አንገባ መቆም ችለናል። አዲሱ በሉኝ የሚለው የዘረኛው አገዛዝ መሪ ወልቂጤ ላይ ዘርማ ብሎ የሌለ ጉራጌ ወጣቶች ምስጢራዊ እንቅስቃሴ እንዳለ መዘላበዱ ከትዝብት በላይ ሆኖ ማለፉን ማሳየት ይገባናል። በጉራጌ ስም መነገድ ነውር ብቻ ሳይሆን ወንጀል መሆኑንም አጠንክረን መናገር እንወዳለን። ከዚህ በመነሳት ቄሮ ፋኖ ወዘተ የሚል ስያሜ እየሰጣቸው በስርዓት አልበኝነት እንዲስተማሩ የተደረጉት የህዝብን ትግል ለመንጠቅ ሆን ተብሎ በመገናኛ ብዙሃን የተደራጁ ኃይሎች እንደሆኑ መረን የለሽ ያራጋቢነት ሴራ መፈጸሙን አሁን ላይ ሆነን ስናየው አገዛዙ እስትንፋሱን ለማፈንበት የማይፈጽመው ተንኮል እንደሌለ ነው። በአሁን ወቅት ቄሮ የተባለ ሰማይ ጥጌ ደረሰው ስያሜ በአሸባሪዎቹ በጁሃርና በኦነግ ቅርጽ ተሰጥቶት ቤት እያቃጠለ ሴቶች እየደፈረ ህዝብ እያፈናቀለ ዘረፋና ንጥቂያ እየፈጸመ በመገኘቱ ተጠያቂዎቹ የዘረኛው አገዛዝን መዘውር እየዘወሩ የሚገኙት የሀገር ፍቅርን በሱሰኝነት አኮስምነው ያዋረዱት ለመሆናቸው የሚያከራክር አይመስለንም። እየተደረገ የሚገኘው በቁማችን አደንዝዘውን ለውጥ አለ ብለን ህሊናን ሸጠን ደማችንን ካፈሰሱ ዘረኞች እንድናጨበጭብ ከ20 በላይ በሚደርሱ ቴሌቪዥኖችና ሬዲዮኖች ጥሩምባ ቢነፋ ከበሮ ቢደለቅ እኛ ፍኖተን ማልመጥና አይኖቻችን ላይ የተጋረደውን ጉም ጠርገን ማየት መመልከት ይችላልና ሊያቀሉን አልቻሉም። የፍኖተ አድማጮች በ1997 የጎደኞቻችንን ደም ያፈሰሱት በወቅቱ የፌደራል ፖሊስ ዋና አዛዥ የነበረው ወርቅነህ ገበየው፣ በወቅቱ የአጋዚ ጦር ምክትል አዛዥ የነበረው በአሁን ወቅት የአማራ የጸጥታ ሹም የተደረገው ኮሎኔል አለበል አማረ እና አባዱላ እነ ግርማ ብሩ እና አዲሱ ለገሰ እነ ህላዊ ዮሴፍ እነ ገነት ዘውዴ እነ ርከበ ቁባይ እና አባይ ፀሐዬ እነ ስብሐት ነጋ እና አዜብ መስፍን የሲዳማ ህዝብን ደም ያፈሰሱት እና ኃይለ ማርያም ደሳለኝ ወዘተ በህግ አለመጠየቃቸው ለውጡ ትርጉም የለሽ መሆኑን ያሳያል የሚል እምነት አሳድሮብናል። በሚሊዮኖች የሚቆጠር ህዝብ ተኖሮበት ከተወለደበት ቤት ንብረት ካፈራበት ወልዶ ከከበደበት ጎጆቹ በእሳት እየተቃጠሉ ንብረቶቹና ከብቶቹ እየተዘረፉ በጥይት ናዳና በቀስት ባርኮቶች እየተገደለ ባለበት እየተሰጠ የሚገኘው የለውጡ ሂደት እንደሆነ የሚወራው በእጅጉ የሚያበሳጭ ነው። ለዚህ መዳኒቱ በማያወላውል ሁኔታ አንድ ብቻ ሲሆን እሱም በጥናት አንድ ሆነን መታገል ነው። የኢሃፓ የሽግግር መንግስት ይቋቋም የሚለው ጩኸት ኢትዮጵያ ውስጥ ሰሚ ማጣቱ እያሳዘነን ባለበት በሱዳን ህዝብና የሱዳን ዲሞክራሲ ኃይሎች በኩል ጊዜያዊ የሲቪል መንግስት እንዲቋቋም ስልጣኑን በቆረጣ የጨመደደ ወታደራዊ ኃይልን በተቃውሞ ሰንጎ መያዝ መቻሉ ትምህርት ሰጪነቱ በቀላሉ የሚታይ አይደለም እንላለን። ህዝብን ለመደለል እየተሰራጨ የሚገኘው በለውጥ ሂደት ችግር ይከሰታል የሚለው ወሬ በስፋት እንደ ጣቃ እየተቀደደ መሆኑን ሁሉም ልብ ሊለው ይገባል እንላለን። ኑሮ በየሳምንቱ እየናረ የሸቀጦች ዋጋ እየጨመረ የቤት ኪራይ ከ200% በላይ እየጨመረ የልጆች ትምህርት ቤት ክፍያ በአጋማሽ ሴሚስተር 50% እየጨመረ የብር የመግዛት አቅም እየደቀቀ መድኃኒት ከገበያ እየጠፋ ወዘተ ባለበት የለውጡ ሂደት መሆኑ ሲነገር ደማችን እየፈላ መሆኑን ለፍኖተ አድማጮች በግልጽ ማሳወቅ እንወዳለን። በመጨረሻም ማንሳት የምንወደው የአንድ ሀገር ክብርና ሞገስ የሆኑት ሐኪሞችና የሕክምና ባለሙያዎች ጥያቄዎችን ሙሉ በሙሉ በመደገፍ ከጎናቸው ቆመን ለመታገል መወሰናችንን፣ በተመሳሳይም የመምህራን ጥያቄዎች፣ የሥራ አጥ ወጣቶች ጥያቄዎች፣ የፋብሪካ ሰራተኞች ጥያቄዎች፣ የኢትዮጵያ የፖሊስ ኃይልና የጦር ኃይል ጥያቄዎች ወዘተ የኛም ጥያቄዎች ናቸው በሚል ስሜት አብረናቸው ለመታገል ቃል መግባታችን ነው። መብቶቻችንን ለማስከበር ዘረኛውን አገዛዝ ማስወገድ የግድ መሆኑ ተደጋግሞ ሊነገር የሚገባው ነው እንላለን። ተቃዋሚ ድርጅቶች ነን የሚሉት በቅርብም በርቀትም አይናቸውን ሚዛን የማይረግጡ ገለባዎች መሆናቸውን ታዘበናል። በበኩላችን ኢሃፓ ከተቀበለን አባል ሆነን ለመታገል መወሰናችንን በታላቅ ትህትና እየገለጽን ሌሎችም የኛን መንገድ እንዲከተሉ መምከር እንወዳለን። ቸሪክ ጠመን ሲሉ ደብዳቤያቸውን ያደረሱን እነ በቀለ ከመሳለሚያ አዲስ አበባ ናቸው።
ከተዩን ደብዳቤ ላኩልን መይሳው ከምዕራብ አሜሪካ ናቸው። ይድረስ ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ አዘጋጆች እንደምን አላችሁ? ይዛሬው ደብዳቤ በባዲን ውስጥ ለሚገኙ ወጣቶችና ሴቶች በሙሉ ያለኝን ወገናዊ ጥሪ ለማፍሰር ነው። መቼም ባዲን የተጠነሰሰው የተፈጠረውና ተቆጥቁቶ ያደገው በዘረኛው ወያኔ የእጅ ጥበብ መሆኑን የማያውቅ ኢትዮጵያዊ አለ ብሎ ማመን አይቻልም። ወያኔ በራሱ አካል አምሳል ከተፈጠፈ በኋላም በዘር ፖለቲካ አስተንፋሱ እፈብሎ ያሰማራው ነፈዝ ቡድን መሆኑ ሐቅ ነው። ወያኔ አማራውን ለመቆጣጠር የባዕዴንን አማራር በሙሉና ካድሬዎቻቸውን በነቂስ በአማራ ስም ማዝመት ነበረበት። ይህን የምርኮኛ ሰበሰቡንም በመጠቀም ሁመራን፣ ወልቃይትን፣ ጸለምትን፣ ራያንና ከፊል አሰብን ከፍሎ ለትግራይ ከማድረጉም በላይ ላለፉት 28 ዓመታት አማራውን ሲገድል ሲያፈናቅል መሬቱን ሲቀማና አማራው በተወለደበት ቀያንገቱን ደፍቶ ተሸማቆና ተዋርዶ ኑሮውን እንዲገፋ ማድረጉ የማይረሳ በደል መሆኑ መታወቅ አለበት። ዛሬም ስልጣን ላይ ያለው ያው ተመሳሳይ ሎሌ ራሱን ከወያኔ ወደ ኦፒዲዮ በተሸጋገረ የዘረኝነት ስልጣን ቀንበር ውስጥ መግባቱን እያየን ነው። ታዲያ ይሄን እያያችሁ ዝም ማለታችሁ ለምን ይሆን? ሳይጣና ጉታና እንዲሉ በፍጥነት በዚህ ሎሌ ላይ እርምጃ መውሰድና እህልውሃውን እንዲያልቅ ማድረግና ካንድነት ኃይሉ ጋር በጊዜ ተቀላቅሎ ታሪክ መስራቱ አይሻልም ትላላችሁ? ዳግመኛ ያገረሸበትን የኦነግ የዘር ፖለቲካ ገና በእግሩ ሳይቆም መንግስቱ ሳይጣናና ፈርጥሞ ሳይወጣ ጎበዝ ተጠራርቶ በዘረኞች ላይ መረባረብ ያለበት ዛሬ ነው። ዘረኞችን ለመፋለም በዘር በሃይማኖት በጎሳ በጎጥና በድርጅት ሳንለያይ ያለን የሌለንን ኃይል ሁሉ አሟጠን መጠቀም ነው መዳሊቱ ማለት ነው። እየተገለባበተ አንዴ ለወያኔ ዛሬ ደግሞ ለኦዴፓ የሚያገለግለው ደካማና አድርባዩ በአዴን መቅን የሌለው የህዝብ ዳ መሆኑን ብዙዎች ይመሰክራሉ። ዛሬ እመራዋለሁ በሚለው በአማራ ወገናችን ላይ እየደረሰላለው ጫናና መፈናቀል ምንም እያደረገ አለ መሆኑን ስናይ ዛሬም አስተላለፉ ያው በፈረደበት አማራ ላይ ጥፋቸውን ከነከሱ የቀንጅቦች ጋር መሆኑን እንገነዘባለን ማለት ነው። ይባስ ብሎም ትግሉን ሊያስተባብሩ ይችላሉ፣ ለሀገርና ለወገን ተገንና ደጀን ሊሆኑ ይችላሉ ተብለው በሚጠረጠሩ ግለሰቦች ላይ እርምጃ ለመውሰድ ከኦዴፓ ሹሞችና ከልት ፓርቲ አማራሮች ጋር እያሴረ መሆኑን መስማት ከጀመር ውለን አድረናል። የኃይል ሚዛኑን እያየ የትግራይና የኦሮሞ ጽንፈኞች በሚጠቅማቸው መልክ አስተላለፉን ከማስተካከል ውጭ ሌላ ነገር የማያውቅ አቅመቢስ መሆኑንም ማየት ይቻላል። ባጭሩ በዚህ ድርጅት ውስጥ ያላችሁ ወጣቶች፣ ሴቶችና ዛውንት ባድርባዩ የባዴንና በሁለቱ ጽንፈኛ ዘረኛ ድርጅቶች ላይ መዝመት ይገባችኋል ነው ምክሬ። ወገቡን እንደተመታባ በጽንፈኞች ጥላ ስር የሚልወሰወሰ የባዴን አማራጭ ህዝቡን አይደለም ራሱን ችሎ መቆምና ወጥቶ መግባት የማይችል ደካማ መሆኑ ሳይታለም የተፈታ ሐቅ ነው። በተለይ ኦዴፓ ውስጥ ያሉ አገር ወዳድ ግለሰቦች ሁሉ ይህን ተገንዝበው አሰላለፋቸውን አሳምረው ከሰፊ ህዝብ ከአገር ወዳድ ድርጅቶችና አንድነት ኃይሎች ጋር እጅ ለእጅ ተያይዘው ራሳቸውንም ሆነ አገሪቱን ማዳን ይኖርባቸው ዘንድ ማሰብ ብቻ ሳይሆን ወስነው መነሳት ያለባቸው ዛሬ ነው። ሌላ አማራጭ የለም። ዛሬ አዲስ አበባ ውስጥ እየተርመሰመሰና እየተራኮተ ያለው የተገንጣይ የጠባቦችና የውጭ ኃይል ተላላኪዎች ትርክም አጀንዳ በአንድ ቃል ጸረ ኢትዮጵያና ጸረ ኢትዮጵያዊነት ነው። ለዚህም ነው ሁሉም በየፊናቸው በወያኔ ህግ አራዊት በክልል ፌዴሬሽንና በአጠቃላይ በስርዓቱ ላይ አንደራደርም የሚል መግለጫ በአንድ ቃል በሚመስል መልክ እያወጡ የሚገኙት። በዚህም ላይ የግብጽ የሻቢያና የአረብ እጅ የለበትም ብሎ ማሰብም ሞኝነት ነው። ስለዚህ በአዴን አዲስ አበባ ያሉ አባላት በሙሉ ካንድነት ኃይሉና ከሰፊው ኢትዮጵያ ህዝብ ጋር በአጠቃላይ መሰለፍ አለባቸው ማለት ነው። ባጭሩ ዛሬ ኢትዮጵያንና ኢትዮጵያዊነትን ለማፍረስ በዘመተው መንጋ ተገንጣይና አስገንጣላይ መዝመት የሁሉም አገር ወዳድ ዜጋ ሁሉ ግዴታ ነው። ኢትዮጵያና ኢትዮጵያዊነት ያቸንፋሉ። መይሳው ነኝ ከምዕራብ አሜሪካ።
ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆችና አድማጮች በቅድሚያ የከበረ ሰላምታዬን አቀርብላችኋለሁ። ኑሮ ካሉት መቃብር ይሞቃል ይባላል። እንደ ኢትዮጵያውያን ከሞቱት በላይ ከቆሙት በታች የሆነ ህይወትን እንዲገፉ ለተገደዱት ከዛሬ 40 እና 50 ዓመታት በፊት የአፍሪካ የዳቦ ቅርጫት ትባል የነበረች ሀገር ህዝብ ዛሬ የደህነት ቅርጫት ይዞ ይንከራተታል። ይራባል፣ ይጠማል፣ ይታረዛል፣ በፕላስቲክ ቤት ውስጥ ይኖራል። ይባስ ብሎ በስንት መከራ የቀለሳት ጎጆ በእብሪተኞችና ዘራፊ የቀንጅቦች በኃይል እንዲፈርስ ይደረግና ይባረራል። በልማት ስም በተፈናቀሉ ዜጎች ይዞታ ላይ የባለ ጊዜዎች ቅንጡ ህንጻና ሰማይ ጠቀስ ህንጻዎች ይገነቡበታል። የኢትዮጵያ ህዝብ እየተራበና እየተጠማ ያለው በስራ ሰንፎ ወይም ዕውቀት አጥቶ ወይም መስራት አቅቶት ወይም ሀገሩ ኢትዮጵያ ለዜጎቿ የሚበቃ የተፈጥሮ ሀብት አጣም አይደለም። ኢትዮጵያና ዜጎቿ የተፈጥሮ ድህነት የለባቸውም። የኢትዮጵያና ዜጎቿ ድህነት ፍራአት ሰራሽ ነው። በዛሬው ተጨባጭ ሁኔታ ደግሞ ወያኔ ሰራሽ መሆኑን መካድ አይቻልም። የኢትዮጵያውያን ድህነት መንስኤው መንግስት ተብየው ወያኔ በስርዓት ደጋፊነታቸው የፈጠራቸው ባለሀብቶች እንዲሁም ከነዚሁ ባለሀብቶችና መንግስታችን ከሚሉት ጋር በጥቅም የተሳሰሩ ደላሎች ናቸው። ሳይማሩና ዕውቀት ሳይኖር በዘር እየተጠራሩ ከመንግስት ላይ ተለጥፎ ወንጀል እየሰሩ መበልጸግ የቱን ያህል አሳፋሪም አስቀያሚም እንደሆነ የኢትዮጵያዊ ተጨባጭ ሁኔታ ትልቅ ትምህርት ሰጪ ነው። የወያኔ ቁንጮ የነበረው መለስ ዜናዊ በ1950ዎቹ መጀመሪያ ላይ መቀሌ በሚገኘው ሰማዕታት ሐውልት አዳራሽ ውስጥ የተናገረውን ዘረኛ መልእክት ላስታውሳችሁ። መለስ ዜናዊ ያለው እንዲህ ነበር፣ የፖለቲካ ስልጣኑን ሙሉ በሙሉ ተቆጣጥረናል። በእጃችን የገባው የፖለቲካ ስልጣን አስተማማኝና ዘላቂ እንዲሆን የኢኮኖሚ አውታሮችንና ኢኮኖሚውን መቆጣጠር ግድ ይለናል ብሎ ነበር። ከዚህ በኋላ የወያኔ የንግድ ተቋሞች በመላ ሀገሪቱ የሀገሪቱን ኢኮኖሚ እንዲቆጣጠሩ ሁኔታዎች ሁሉ ተመቻቹላቸው። ከመንግስት ካዝና እየተዘረፈ የሀብት መጠናቸው እንዲጨምር ተደረገላቸው። የወያኔ ታጋዮች እንዲሁም ዘመዶቻቸውና ጓደኞቻቸው የማይከፈል ብድር ከባንክ እየተዛቀ ይሰጣቸው ጀመር። የጨረታ አሰራርን የግድ የሚሉ የሥራ ዘርፎች ካለ ጨረታ ለወያኔ ባለሟሎች ሁሉ እንዲሰጥ ተደረገ። ከቀረጥ ነፃ የሆኑ ሸቀጦችን ወደ ሀገር ማስገባትን ስራዬ ብለው ተያያዙት። በከተማ ቦታዎች ወረራና ዝርፊያ ላይ እንዲሰማሩ ከወያኔዎች ልዩ ድጋፍ ተደርጎላቸዋል። የመንግስት ቤቶችና መጋዘኖች በነፃ ወይም በአነስተኛ ክፍያ እንዲሰጣቸው ተደርጓል። በጥቁር ገበያ ለሚያስገቧቸው ሸቀጦች ቀረጥ አይወጣለባቸውም፣ ቁጥጥርና ክትትልም አይደረግባቸውም። በእነዚህና እነዚህን በመሳሰሉ የወያኔ ልዩ ድጋፍ የተፈጠሩ ባለሀብቶች ጥገኞች በመሆናቸው ለሀገርም ለህዝብም አይጠቅሙም፣ ወንጀለኞችም ናቸው። እነዚህ ጥገኛ ባለሀብቶች ከጊዜ ወደ ጊዜ እየተመነደገ ለመጣው የኑሮ ውድነት በመንስኤነት ተጠቃሾች ብቻ ሳይሆኑ ተጠያቂዎችም ናቸው። ወደ ሀገር ውስጥ የሚያስገቧቸውንም ሆነ ከሀገር ውስጥ በሚገኙ ሸቀጦች ላይ በየጊዜው ወደ ሰማይ በሚያቀና የኑሮ ውድነት ህዝቡ እንዲጠበስ ያደረጉ ጨካኞችና ዘራፊዎች በመሆናቸው በህግ ከመጠየቅ የሚሻሹ ወይም የሚደበቁ ሊሆኑም አይችሉም። የኢትዮጵያ ህዝብ ከሚያገኘው በላይ እንዲያወጣ የተገደደበትን ሚዛን የሳተ ህይወት እንዲገፉ አድርገውታል። ሚዛኑን የሳተ የወጪና የገቢ ጥምረት ባለባት ኢትዮጵያ የሚኖር ዜጋ ህሊናው በማይፈቅዳቸው ስራዎች እየተሳተፈ ህይወቱን እንዲገፋ አድርገውታል። መምህራን ከአንደኛ እስከ ዩኒቨርሲቲ የጤና ሙያተኞች ከነርስ እስከ ህክምና ዶክተር የሂሳብ ሙያተኞች የተለያዩ ተቋሞች ባለሀብት ለሆኑ እነዚህ ተምቾችና ተባዮች ተቀጣሪ ሰራተኛ ሆኖ መስራት ግድ ሆናል። በዚህ አይነት ውጥንቅጡ በወጣ ህዝብ ኑሮ ላይ ከሚቀድዱና ከሚያባብሱ ሌሎች ምክንያቶች ውስጥ ደላሎች በግንባር ቀደምትነት ተጠቃሾች ናቸው። በምግብ ነክ ሸቀጦችና በቤት ኪራይ ዋጋ ላይ ወደ ላይ እንዲያሻቅብ በዚህ ብልሹ አሰራር ውስጥ ደላሎች የሚጫወቱት ሚና ከፍተኛ ነው። በነጋዴውና በአከፋፋዩ ተጠቃሚው መካከል ሆነው የዋጋ ንረት እንዲፈጠር ተግተው ይሰራሉ። ደላላዎች ያስገቡትን ተከራይ ከስድስት ወራት በኋላ ከአከራይ ጋር በመመሳጠር ዋጋ እንዲጨምር መጨመር ካልቻለ ደግሞ ለቁ እንዲወጣ እስከ ማድረግ ደርሰዋል። የነዚህ ሁሉ ፈጣሪያቸው የሆነው ወያኔ በመንግስትነቱ በኢትዮጵያውያን ላይ በተጆታዎች ላይ ከፍተኛ ጭማሪ እያደረገ ነው። ከታህሳስ ወር 2011 ዓመተ ምህረት ጀምሮ በመብራት ዋጋ ክፍያ ላይ ከ50 ከመቶ ያላነሰ የዋጋ ጭማሪ አድርጓል። የውሃ ልማት መስሪያ ቤትም ጭማሪውን እኔም ስለምቀጥል ጠብቁኝ ይያት ነው። ከእያንዳንዱ ውሃ ተጠቃሚ ዜጋ ላይ ለቆሻሻ ማስወገጃ ገንዘብ ተጥሎበት ይከፍላል። ክፍያው የማይቋረጥ ቢሆንም ቆሻሻን የማስወገድ ስራው ግን ቆሟል። ቆሻሻም በየመንገዱና በየመኖሪያ ደጃፉ እየተከማቸ ይገኛል። የዚህ የቆሻሻ ክምችት ታቢያ በተቅማጥ በጥገኛ ስላስሎች እየተጠቃ ይገኛል። ቢታመም መድኃኒት በሌለበት ወይም ዋጋው እያሻቀበ በወጣው የመድኃኒት ዋጋ ገዝቶ መጠቀም ለኢትዮጵያውያን አስቸጋሪ እየሆነ መጥቷል። ተወደደም ተጠላም ባለፉት 27 ዓመታት በኢትዮጵያውያን ላይ ከፍተኛ የሆነ የፖለቲካ ጭቆናና የኢኮኖሚ ምዝበራ በወያኔዎች ተፈጽሟል። ለዚህ ደግሞ ወያኔ መንግስታዊ ስልጣኑንና መንግስታዊ መዋቅሮችን በሚገባ ተጠቅሞባቸዋል። በኃይል በያዘው ስልጣኑ ዜጎችን ገድሏል፣ አስሯል፣ አካል አጉድሏል። ወያኔ በፈጸማቸው ዘግናኝ በሚባሉ የፍየል ተግባራት የአካል ጉዳት ማድረስ ብቻ ሳይሆን ከህሊና የማይጠፋ የስነ ልቦና ጉዳት በዜጎች ላይ አድርሷል። የሀገር ሀብትን እንደፈለጋቸው እየዘረፉ በእጃቸው አስገብተዋል። በተመለከትኩት ግርድፍ መረጃ መሰረት ዛሬ እስከ 60% ከመቶ የሚደርሰው የኢትዮጵያ ሀብት በወያኔና ጀሌዎቹ እጅ ገብቷል። ይህንን የሀገር ሀብት በመዝረፍ ለኢትዮጵያና ዜጎቿ መጥፊያ እየዋለ መሆኑንም በተጨባጭ እየተመለከትነው ነው። በኢትዮጵያ ህዝብ ትግል ወያኔ ተነቃንቋል፣ ተወዛውዟል፣ እንደቀድሞ መግዛት ተስኖታል። ትግሉን ለመቀልበስ ወይም መልሶ እንደገና ለመቆጣጠር ወያኔ የማይፈነቅለው ድንጋይ የለም። ወደ ብሔር ግጭቶችም ሊለወጡ እየዳዳው ነው። የትግራይን ህዝብ የብሔረሰብ ጥላቻ እንዲፈጠር እየቀሰቀሰብን ነው። በትግራይ ህዝብ ላይ የተቃጣ ሴራ ነው ወዘተ የሚሉ ቅስቀሳዎችን ሲሰጡ እየተመለከትን ነው። የኢትዮጵያ ህዝብ ጣላቱ ወያኔ እንጂ የትግራይ ህዝብ አይደለም። የሚታገለውም ወያኔን እንጂ የትግራይን ህዝብ አይደለም። የወያኔ መወገድ በትግራይም ሆነ ለኢትዮጵያ ህዝብ ጠቀሜታው እኩል ነው። ይልቅስ የትግራይ ምሁራን፣ ሽማግሌዎችና ወጣቶች ትግላቸውን ከኢትዮጵያ ህዝብ ትግል ጋር እንዲያቀናጁ አስተምሮን መስጠት ለሀገራችን ህልውናም ሆነ ለህዝቦቿ ሰላም መስፈን ብቸኛው መፍትያችን ነው። መልእክቴ ይህ ነው ሲሉ መልእክታቸውን ያደረሱን አቶ ተሰማ ደገፉ ከአየር ጤና ናቸው።
አድማጮቻችን የዛሬ የደብዳቤዎች አምድ ፕሮግራማችን በዚህ ይጠናቀቃል። ሳምንት አርብ እስከምንገናኝ ደህና ቆዩን። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ሀፓ ከመስረታው ጀምሮ ለዲሞክራሲ ሲታገል እንሆ ከዚህ ደርሰናል። ዲሞክራሲ አለገደብ ነበር መፈክሩም። በጥቅምት ወር 1984 ዓ.ም ተመረጠ በመልእክተ ኢሀፓ ዘንድሮም ዲሞክራሲ ሲሉ ዲሞክራሲ ስንል በሚል ርዕስ የሚከተለውን አስፍሮ ነበር። ዲሞክራሲ ስንል ዲሞክራሲ ሲሉ ይዘቱ ትርጉሙ ዛሬም እንደ ትናንት ለየቀል የሆነ ገዥዎች ነን ብለው የተሰየሙት ዲሞክራሲ ይህ ነው ሰፍኗልም ብለው በቁጥጥራቸው ስር ባለው የዘና ማሰራጫ የሚያስተጋቡት ህዝቡ ከሚፈልገው ነው ይሁን ከሚለው ጋር አልገጠም ይያለ እንዲያውም በጋድ እየተቃረነ እነሆ ፍጥጫውና ገፍጫው ግጭትና ሁገት ያገራችን አይነታ አጣዎች ሆነው እየቀጠሉ ናቸው። አሮጌው ወድቆ ባዲሱ ሲተካ አፍላ የስልጣን ባለቤቶች የስልጣን ማጠየቂያቸው ነፍጣቸው ክላሽናቸው እንጂ የህዝብ ፍቅር ድጋፍና ምርጫ ባልወለበት ሁሉ ይዞታቸውና መልካቸው ድርጊታቸውና ሁኔታቸው ከወደቀው አልለይ ብሎ ሲገኝ ህዝብ ሲያጉረመርም ሲቃወም ድላችንን ተነጠቅን ብሎ ሲከስ አዲሶቹ የስልጣን ባለቤቶች አብዛኛውን ጊዜ በወደቀው መንግስት ላይ ወንጀላን በመከመር ክስ በመደርደር የድክመቶቻቸውን ውጤቶች በዚያው በቀድሞው ላይ በማላከክ ጊዜ ስጡን ብለው ይማጸናሉ። ተቃዋሚያቸውን የድሮ መላሽ ብለው በማጥላላት አልፎም በመግደልና በማፈን እየከተለ ያለውን ጨለማ ብርሃን ነው በማለት ለማዘናጋትና በስልጣን ለመከተል ይጥራሉ። ወደ ኋላ እንድናይ ባለፈው ላይ ብቻ እንድናተኩር የሚወተውቱን አይናችን እነሱ በተቀመጡበት የስልጣን ወንበር ላይ በተጨባጭ ተግባራቸው በእቅዳቸውና በፕሮግራማቸው ላይ እንዳርፍ አርፎም ያየውን ጣልቶ ለተቃውሞ እንዳይጋብዘን ለማድረግና በስልጣን የመደላደያ ጊዜ እንዲያገኙ ነው። ታሪክን የረሳ ስህተትን ይደግማል ቢሆንም ዴሞክራሲ ስንል ዴሞክራሲ ሲሉ የሚታየው ልዩነት አዲሶችን የስልጣን ባለቤቶች የሚመለከት ይሆናል። የኢትዮጵያ ህዝብ የዴሞክራሲና ሰብአዊ መብቶች ባለቤት ለመሆን ታገለ እንጂ የተሸራረፈና ቀፎ የሆነ መብትን ተሸልሞ አንግቦ ከትናንቱ ጨለማ የዛሬው ጨለማ ትንሽ ይሻላል እያለ እየተከላመተና እየወደቀ የነዳያን ኑሮ ተጎናብሶ መቀጠልን አይፈልግም። የዛሬዎቹም ገዥዎች የህዝብን መፈክር ቀምተው ክቡር አርማውንም ምንም ሊያዩ ሊዳስሰው በማይችልበት ሰማያዊ ሰማያት ተሰቅለው አግጦና ፈጦ የተፈነውን ኢዲሞክራሲያዊ ፍራታቸውን የቃል ቀባ ቅዱስ እየቀቡ ያወናብዱ እንደሚችሉ መገመት አያዳግትም። እከጩን ለማወቅ የባዕድ ሳይሆን የራሳችን ታሪክ በበቂ የሚያስተምረን ስለሆነም ከሚጻፈውና ከሚነገረው በስተጀርባ መጋረጃውን ገልጠን ተግባራቸውንና ሐቀኛ አቋማቸውን መረዳት መመርመር ማወቅ ይጠበቅብናል። አዲሶቹ ገዢዎች አሁንም ልባቸው ለአመታት ሲያመልኩት የነበረው የስታሊን አልባንያ ጣዖት የተመረዘ በመሆኑ ዴሞክራሲ ሲሉ በአዋጅና በመመሪያ እንዲሁም አለው አለው በሚለው ጠመንጃቸው የታጠረን የተጨራመተን የተጎራረደን የተገደበን መብት በእነሱ መልካም ፈቃድና ውሳኔ የሚተመንን መብት መሆኑን እናያለን። የሰላማዊ ሰልፍን መብት ባጓጉል አዋጅ የፈቀዱ መስለው ገድበው የመናገርን መብት የኛን አቋምና እኛን የማይጻረር በሚል የመመሪያ ሀረግ አጥረው ነጻ ማህበር የማቋቋምን መብት ህዝብ የመረጣቸውን ራሳቸው በመሻርና በሰራተኛው ማህበር ምርጫ ላይ ሳይቀር በተቆጣጣሪነት በመገኘት ገድበው የመደራጀትን መብት እነሱንና ፖሊሲዎቻቸውን ደግፈናል ለሚሉት ብቻ ፈቅደው የህዝብና ሀገር አንድነት ያስፈልጋል ለሚሉትና እነሱን ለሚቃወሟቸው ኃይሎች ከልክለው ያንድ ድርጅት ወታደራዊ ኃይል ያገሪቷ የጦር ኃይል ሆነበትን
የአንድ ድርጅት አባላት በአገር ደረጃ ተጠሪና ተቆጣጣሪ ሆነው ከመንደር እስከ መስሪያ ቤት የተሰየሙትን የአገሪቷን መሰረታዊ ደህንነትና ህልውና የሚመለከቱ ውሳኔዎችን ህዝብ ሳይመክርባቸው በገዢው ኃይል ብቻ የሚወሰንበትን ስርዓት አስፍነው ዴሞክራሲ በኢትዮጵያ ለመጀመሪያ ጊዜ ተመስርቷል ይሉናል። ከዚህ የበለጠ ፌዝ የት አለና? ዴሞክራሲ ሲሉ ዴሞክራሲ ስንል መሰረታዊ ልዩነቶች ዛሬም እንደ ትናንቱ መኖራቸው የሚያስገርም አይሆንም። እኛ ዴሞክራሲ ስንል የህዝብ ወሳኝነትን ቅድሚያ በመስጠት ህዝብ ለመንግስት ተገዥ የሚሆንበትን ሳይሆን መንግስት ለህዝብ ውሳኔ ፍላጎትና ምርጫ ተገዥ የሚሆንበትን ስርዓት ነው። ስለሆነም መሰረታዊ መብቶች በገዢዎች በመንግስት የሚገደቡ ሳይሆኑ ክብርነታቸው ታምኖበት በስራ ላይ መዋል ተግባራዊና ተጨባጭ መሆን አለባቸው እንላለን። ዛሬም እንደ ትናንቱ ዴሞክራሲ አለበገደብ መፈክራችን ነው እንታገልለታለን። ህዝቡ አያቅም አልነቃም መብቱን ካገኘም ተቃውሞ ከስልጣን ያወርደናል በሚል ስጋት ሆነ ምክንያት መብቶችን መሸራረፍ መገደብ ሆነ ጭራሽ ማገድ ዴሞክራሲያዊነት ሳይሆን አምባገነናዊነት ነው እንላለን። ከእንግዲህ በዚህ ጥያቄ ላይ የኢትዮጵያን ህዝብ ማሞኘት ከቶም አይቻልም። እኛ ዴሞክራሲ ስንል መሰረታዊ መብቶች ዓለምንም ገደብ የሚረጋገጡበትን ስርዓት በመሆኑ ማንኛውም ኢትዮጵያዊ ያፍላፊ ከሚል ፍርሃት ተላቆ ያመነበትን ለመናገር ክቡር ፕሬዚደንቱ ችሎታ የላቸውምና ይውረዱ ከሚል ጀምሮ ስልጣን ላይ ያሉት ተልእኳቸው አገርን መበታተን ነው እስከሚለው ድረስና ሌላም ነገር ሳይፈራ ለማለት መብቱ የተጠበቀ መሆን አለበት። ለሐሰት ክስ ወንጀላ ወይም የስም ማጥፋት ዘመቻ ተጋለጥኩ ተጠቃሁ ባዩ ፕሬዝዳንት ሆነ ማንኛውም ዜጋ በሕግ ተጠቅሞ የመክሰስ ካፋ የመጠየቅ መብቱ የተጠበቀ ሲሆን በዴሞክራሲያዊ ትራት የፖለቲካ መሪነን ብለው የተሰየሙትን ሆነ ድርጅታቸውን መተቸት አይቻልም ብሎ መገደብ ግን ኢዲሞክራሲያዊ ይሆናል ነው። እንዲህ ተባልን ብሎ ማጉረጥና ማስጠጥ ግን በዴሞክራሲ ላይ የተነጣጠረ ነፍጥ አንጋቢነት ነው። የንግግር ነጻነት ያልነው የጽሑፍንም ነጻነት ይመለከታል። በእርግጥም ዴሞክራሲ በሰፈነበት መድበለ ፓርቲ እውን በሆነበት ሁኔታ በጉልበት ስልጣንን በብቸኛ ቁጥጥር ያስፍ የሚል ኃይል ይቅርና በህዝብ የተመረጠው እንኳ የመንግስትን ሬዲዮ የመንግስት ጋዜጦች የማህበራትን ምርጫ ተቆጣጣሪ ነኝ ወዘተ እያለ የሀገሪቷን ፖለቲካ በፈለገው መንገድ ሊያካሂድ አይችልም። የሀገሪቷ ጦርም ለአንድ ኃይል የሚታዘዝ ሳይሆን አገሪቷን የሚያገለግልና የሚጠብቅ ብሔራዊ ጦር መሆን አለበት። ዴሞክራሲ ስንል አንድ ኃይል ወይ ፓርቲ በስልጣን ቂጥጥ ብሎ እንዳሻው የሚፈነጭበትን ስርዓት ባለመሆኑና ህዝብ የመረጠውን ህዝብ የሚሽርበት ስርዓት በመሆኑ መንግስትና ኃይል ለህዝብ ምርጫና ውክልና ውጭ ሊኖር ከቶም አይችልም። የህዝቡ ማህበራትና ህዝባዊ ድርጅቶችም ከመንግስት ቁጥጥር ፍጹም ነጻ በሆነ መንገድ ተቋቁመውና በዚሁ ነጻ ይዘት ለመንቀሳቀስ እድል እስካላገኙ ድረስ መብት ተከብሯል ማለት አይቻልም። የመብት ህልውናና ህይወት የሚለካውም ምን ያህል ተቃዋሚ ኃይሎች ተጻራሪ ሐሳቦች ነጻነት አግኝተው ሊንቀሳቀሱና ሊሰሙ እንደቻሉ በመመዘን እንጂ የገዢው ኃይል ደጋፊዎች መቧረቅ መቻላቸውን በማየት ባለመሆኑ የተለየ ሐሳብና አቋም ያላቸውን ድርጅቶች ህጋዊ ህልውና መከልከል፣ ተቃውሞ ሊያሰሙ የፈለጉትን ማፈን፣ እንዳይሰባሰቡ እንዳይደራጁ ማገድ፣ የተለመደውን ምስጢራዊ እና የግሃድ የእመቃና አፈና እርምጃዎችን በተቃዋሚዎች ላይ መውሰድ ገዢዎች ነን ባዮች ዴሞክራሲያዊ ቢሉትም እኛ ግን ጭራሽ ጸረ ዴሞክራሲያዊነት ነው የምንለው። ተቃውሞ በህጋዊ መንገድ በይፋና አለምንም ገደብ መንጸባረቅ መቻሉ የዴሞክራሲ መለያ እንደመሆኑ መጠን ተቃዋሚን የዜግነት መብት መንሳት፣ የመጓጓዣ መብት መንፈግና ብሎም ለግዴታ ስደት መዳረግ ዴሞክራሲያዊነት ሳይሆን አምባገነናዊነት ነው። ዴሞክራሲ በፖለቲካ መልኩ አስተዳደር፣ ምርጫ፣ መብቶች ወዘተ አጠቃሎ የሚከሰስ ሲሆን በኢኮኖሚው መስክም እንዲሁ የአምራችነትንና የባለቤትነትን መብትን የሚያጠቃልል ነው። የግል ሀብት ባለቤትነትን የሚያጠቃልል ነው። የግል ሀብት ባለቤትነት ይህ በህጋዊ መንገድ እስከተገኘ ድረስ መብት ሳይሆን መንግስት ነን ባዮቹ እንዳሻቸው የሚፈርዙት ሆነ ገድበው የሚፈቅዱት ከሆነ ጉዳዩ በመሰረቱ አጣያቂ መሆኑ አይካድም። በኢኮኖሚው መስክ የግል ባለንብረትነት መከበር ጉዳዩ ቅዠት የሚሆንባቸው ለሰርቶ አደሩ ህዝብ ጥቅም በርግጥም የሚጨነቁትን ሳይሆን በጭቁኖች ስም ያዞም ባያነቡ ኢኮኖሚውን በመንግስት ስም ለመቆጣጠር የሚሹ አንድም ስግብግቦች ሌላም የስታሊንና ኤንቨር ሆዣ ደቀ መዝሙሮች ናቸው። ዴሞክራሲ ስንል የብዙሃኑ ህዝብ ጥቅም የሚጠበቅበት ስርዓት ማለታችን መሆኑን መግለጽ ነው። ይህን የህዝብ ጥቅም ምንነትና ይዘትም ወሳኝ ህዝቡ እንጂ ማንም ሌላ ኃይል ሆነ መንግስት ሊሆን አይችልም። የኢትዮጵያ አርሶ አደር የሚያርሰውን መሬት በባለቤትነት ለመያዝ ለመሸጥ ለመለወጥ ወዘተ እስከፈለገ ድረስ ይህ ይከበራል እንጂ ስልጣን የያዘው ኃይል መሬት መታገር አለበት የሚል አቋም ስላለው ብቻ የህዝብ ፍላጎት ጎዳ ተቀመ ህዝቡ በውሳኔ በመርጫ የፈለገው መሆን አለበትና ወደ ጎን ሊተው አይችልም። በአገራችን ታሪክ እንደምናየው ስልጣን የሚጨብጡት ኃይሎች የትናንቱም ሆነ የዛሬዎቹ ህዝብን ተክተው ለህዝብ እኛ እናውቀልሃለን ብለው በህዝብ ስም መግዛት የመረጡ በመሆናቸው ዴሞክራሲ ከመግለጫና ከልፈፋ ባሻገር ደብዛው አጥፍቶ ይገኛል። ለአዲስ ባለስልጣንም የሚያደገድጉ ለግል ስልጣን ጥማት ህዝብና ሀገርን አሳልፈው የሚፈቱ አድርባዮችም ባለመጥፋታቸው በሾለ ምህራዊ ምላስ ለኃይለኛው አድረው የሚያወናብዱ በመኖራቸው አምባገነናዊነት የዴሞክራሲን ካባ ለብሶ ውዥንብር ማስፋፋቱም የሚጠበቅ ነው። አርጋጅ አሸርጋጆች ሲርመሰመሱ አምባገነኖች ደግሞ ህዝቡንም እነሱን በሚመለከቱበት የንቀት አይን ማየት ይለምዳሉ። የታሪክ ምጸት ነው። ይህ ሁኔታ እንዳይቀጥል ማድረግ ኃላፊነቱ የህዝብ መሆኑን መታወቅ ያለበት ነው። የኢስሞላ ዴሞክራሲን በተገቢው ትግል በማጋለጥ ላቀኛ ዴሞክራሲና ለህዝብ ልዕልና መቆም ያሻል። መብትን የሚለግስ መንግስት የለም። መብት የህዝባዊ ትግል ውጤት ነውና ስለሆነም ህዝቡ መብቱን ለማስከበር አንድነቱን እያጠናከረ መንግስት ነን ባዮቹ የነጠቁትን ድምጹን ልዕልናውን መብቱን ማስመለስ ይኖርበታል። ዛሬም እንደ ትናንት ገዢዎች ዴሞክራሲ ሲሉን ተጨፈኑ እናሞኛችሁ ተጎንበሱ እንጋልባችሁ በስማችሁ ነግሰን እንዳሻን እንፈንጭባችሁ ማለታቸው መሆኑ በገቢር እየተረጋገጠ ነው። እኛ ዴሞክራሲ ስንል በዋናነት የህዝብ ልዕልና ይረጋገጥ ማለታችን ስለሆነ መብት የተሸራረፈበት እንደገና እመቃ የተፈነበት የስልጣን ህጋዊነት ማጠየቂያ ጠመንጃና ኃይል የሆነበት ስርዓት ምንኛ በቃላት ቢቋቋል ዴሞክራሲያዊ ነው ብለን አንቀበልም። አለመቀበል መብታችን እንደመሆኑ መጠን የኢስሙላ ዴሞክራሲን ማጋለጥ እንዲሁ ማንም የማይገድበው መብታችን ነው። እንቀጥልበታለን።
I'm gonna